ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በቅርቡ ከእስር የተፈቱና ለዳግም እስር የተዳረጉት 6 ጋዜጠኞችና የኢንተርኔት አምደኞች በአስቸኳይ እንዲፈቱ ጠየቀ።
As far as we are aware, we know that there are at least 6 journalists and bloggers now being detained in terms of
እኛ እስከምናቀው እስካሁን ቢያንስ 6 ጋዜጠኞችና የኢንተርኔት ላይ አምደኞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከታሰሩት መካከል ይገኛሉ። በዚህም እኛ በግልጽ በጣም አዝነናል፣ ድርጊቱንም አውግዘናል።
የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኮንታል ናቸው ይዘናቸዋል።
በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞች፣ ሌሎችም ባለሙያዎች በአጠቃላይ 19 ሰዎች ዛሬም ታስረው እንደሚገኙ ያነጋገርናቸው ሰዎች ለአሜሪካ ድምጽ ተናግረዋል።
ከአማራ አቀፍ እንቅስቃሴ አንጻር ያላቸው አላማ በሌሎች ወገኖች ላይ ወደድ ይችላል። በተለይ አማራ አቀፍ እንቅስቃሴ የሚያደርጉ አካላት ከመአሃድ ጀምሮ በፖለቲካ አካሄድ ከመአድ ጀምሮ ያለውን ነገር እናቃለን። በታሪክ እኛ ባንኖርም በወቅቱ
ከእስረኞቹ መካከል አብዛኞቹን እንደሚያውቃቸው የገለጸልን ግለሰብ ነው። ያሳሰራማቸው ደግሞ አላማቸው ነው ብሎ እንደሚያምን ነግሮናል። ይዘነዋል።
ቅዳሜ ምሽት በዚህ በዩናይትድ ስቴትስ በሜሪላንድ ግዛት በባህር ዳር ለሚገኙ የሁለተኛ ደረጃ አዳጊ ሴቶች የትምህርት ወጪ ይሸፍን ዘንድ የገቢ ማሰባሰቢያ ተዘጋጅቶ ነበር።
ትምህርት ቤት ውስጥ 3 አይነት ችግር በተለይ ያለባቸዋል። ከኤችአይቪ ቫይረስ ጋር የሚኖሩ እንዲሁም ደግሞ ወላጅ አልባ የሆኑ እንዲሁም የአካል ጉዳተኛ ተማሪዎች አሉ። እነዚህ 3 ተማሪዎች እንደዚህ በ3ቱ ዙሪያ ላይ ያሉ ሆነው ሴት ተማሪዎችን ለመርዳት ነው።
አዘጋጇ ዮዲት ደነቀው ናት የሰማችኋት። ሚስ ኢትዮጵያ በዩናይትድ ስቴትስ እና ታዳሚዎቹን ይዘናቸዋል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ አጠር ላሉ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። ባለፈው እሁድ በአንድ የሳይቤሪያ የገበያ አዳራሽ የተነሳው ብዙዎች ህጻናት የሆኑበት ለ64 ሰዎች ሞት ምክንያት ለሆነው የእሳት ቃጠሎ ተጠያቂ ለሆኑ ተገቢውን ቅጣት እንደሚሰጧቸው የሩሲያው ፕሬዚዳንት ቭላድሚር ፑቲን አስታወቁ። በድጋሚ የተመረጡት ፕሬዚዳንት ይህን ቃል የተናገሩት ዛሬ ማክሰኞ ቃጠሎ ወደተነሳበት የኢንዱስትሪ ከተማዋ ከሞሮቮ ከበረሩ በኋላ ነው። ፕሬዚዳንቱ እዚያው እንደደረሱ ለ30ዎቹ መታሰቢያ የአበባ ጉንጉን አስቀምጠው ነገ ረቡዕ ደግሞ ብሔራዊ የሀዘን ቀን እንደሚሆን ይፋ አድርገዋል። በነገሩ የተቆጡ ብዙ ሺህ ተሰላፊዎች በከተማዋ ዋና አደባባይ በመውጣት ቃጠሎ በነጻ ምርመራ እንዲጣራላቸው ጠይቀው ነገሩን ለማድበስበስ የሚሞክሩ አንዳንድ ባለስልጣናትን ደግሞ መክሰሳቸው ታውቋል። ቃጠሎ የተነሳው ትምህርት ቤቶች በተዘጉበትና የገበያ አዳራሽን በርካታ ህጻናት በሚገኙበት ወቅት በመሆኑ በህዝብ ዘንድ ይበልጥ ቁጣና ንዴት እንደቀሰቀሰ ታውቋል።
ቀጣዩ እንደ አውሮፓውያን አቆጣጠር የ2020 የህዝብ ቆጠራ ለእያንዳንዱ ነዋሪ የሚቀርብ የዜግነት ጥያቄን እንደሚያካትት የዩናይትድ ስቴትሱ የንግድ ሚኒስትር ዌልቡር ሮዝ አስታወቁ። የዩናይትድ ስቴትስ የህዝብ ቆጠራ ቢሮ በየ10 ዓመቱ በሚያደርገው ጥናት መሰረት ቀጣዩ የሚካሄደው እንደ አውሮፓውያን አቆጣጠር በ2020 መሆኑም ታውቋል። የሚቀርቡ ጥያቄዎች ተጠናቀው የሚታወቁት በመጪው ቅዳሜ መሆኑም ተገልጧል። ሚኒስትሩ ሮዝ ትላንት ሰኞ ማምሻው ላይ እንደገለጹት የዜግነት ጥያቄ እንዲጨመር የወሰኑት ከፍትህ ሚኒስቴር በቀረበላቸው ጥያቄ መሰረት ነው። ይህም የአናሳ ድምጽ ሰጪዎችን የመምረጥ ህግና ስነስርዓት ለማስከበር እንደሚረዳ ተመልክቷል።
ወደ ቻይና የተጓዘ አንድ የሰሜን ኮሪያ ከፍተኛ ልዑካን ቡድን ቤጂንግን ለአጭር ጊዜ ጎበኘ። ይህም ተነጥለው የሚገኙት የሀገሪቱ መሪ ኪም ጆንግ ኡን ከቻይና ባለስልጣናት ጋር ዋና ከተማ ውስጥ እንደተገናኙ ጥርጣሬን አስነስቷል። የዜና አውታሮች እንደዘገቡት የሰሜን ኮሪያ የልዑካን ቡድን አባላት የጫነው ባቡር ዛሬ ማክሰኞ ከሰዓት በኋላ ከፍተኛ የጸጥታ ጥበቃ ባለበት ሁኔታ ከቤጂንግ ሲነሳ ታይቷል። ውስጡ እነማን እንዳሉ ግን በእርግጥ የታወቀ ነገር የለም። የሰሜን ኮሪያውን ባለስልጣን ማንነት ለማወቅ ያለው ጥርጣሬ የተጀመረው ሰኞኑ ሲሆን ያም ደግሞ ፍንጭ የተገኘው ከጃፓን ቴሌቪዥን በታየ ምስል እንደሆነ ተነግሯል። ለማንኛውም የሰሜን ኮሪያ ባለስልጣናት ይህን መሰል ያልተለመደ ጉብኝት ወደ ቻይና አድርገው እንደማያውቁም አንድ ተንታኝ አስታውቀዋል።
በመጨረሻም ኔቶ የሰሜን አትላንቲክ የቃል ኪዳን ሀገሮች ድርጅት በሰጠው መግለጫ የቀድሞውን ሩሲያዊ ሰላይና ባለቤታቸውን እንግሊዝ ውስጥ መርዘው ገድለዋል ተብለው የተጠረጠሩ 7 ሩሲያውያንን ከድርጅቱ ተልዕኮ አባልነት እንዳባረረ ይፋ አደረገ። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዛሬ ማክሰኞ በተናገሩት ቃል 7 ከድርጅቱ ተባረዋል፣ ሌሎች 3 ደግሞ የአባልነት መታወቂያቸው ታግደዋል ማለታቸው ተሰምቷል። ይህም ሩሲያ ላደረገችው ጥፋትና ላሳየችው ያልተገባ ስነ ስርዓት ተገቢውን መልእክት ያስተላልፋል ብለን እናምናለን ሲሉም ዋና ጸሐፊው አክለው ተናግረዋል። የሰሜን አትላንቲክ ቃል ኪዳን ድርጅት ሩሲያ በሚሽኑ ውስጥ የነበራትን ተሳትፎ በ10 በመቀነስ በጠቅላላው 20 እንዲሆን እንደተወሰነም ነው የተናገሩት። እንግዲህ ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባ ነው የምናልፈው። ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በቅርቡ ከእስር የተፈቱትና ለዳግም እስር የተዳረጉት 6 ጋዜጠኞችና የኢንተርኔት ላይ አምደኞች በአስቸኳይ እንዲፈቱ ጠየቀ። ድርጊቱንም እናወግዛለን፣ እንደሚያወግዝም አስታውቋል። የድርጅቱ የአፍሪካ ፕሮግራም አስተባባሪ አንጀላ ኮንታልን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች።
በቅርብ ጊዜ ከእስር የተፈቱትን እስክንድር ነጋን፣ አንዱዓለም አራጌንና ተመስገን ደሳለኝን ጨምሮ 11 ሰዎች ከእሁድ ጀምሮ በእስር ላይ ይገኛሉ። ከነዚህ መካከል 6 ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ አስታውቋል። የድርጅቱን የአፍሪካ ቀንድ ተከራካሪ አንጀላ ኩንታልን ያነጋገርናቸው ነበር። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ጠንካራ ጋዜጠኞችና ጸሐፊዎችን ለማፈኛ ሊጠቀምበት አይገባም ብለዋል።
As far as we are aware, we know that there are at least 6 journalists and bloggers now being detained in terms of
እኛ እስከምናውቀው እስካሁን ቢያንስ 6 ጋዜጠኞችና የኢንተርኔት ላይ አምደኞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከታሰሩት መካከል ይገኛሉ። በዚህም እኛ በግልጽ በጣም አዝነናል፣ ድርጊቱንም አውግዘናል።
ጉዳዩን የበለጠ የከፋ የሚያደርገው ደግሞ ከዚህ ቀደም ተቀባይነት በሌለው መልኩ ከ2-7 ዓመት በእስር ላይ የነበሩ ጋዜጠኞችና ጸሐፊያንን በድጋሚ ማሰሩ ነው ይላሉ አንጀላ ኩንታል።
Firstly, we call on Ethiopian authorities to disclose what the crime is that they're accused of. We
have yet to በመጀመሪያ ነገር እስረኞቹን በምን ወንጀል እንደከሰሷቸው በግልጽ እንዲያሳውቁ ለኢትዮጵያ ባለስልጣናት ጥሪ እናቀርባለን። ጥፋታቸው ምን እንደሆነ እንኳን በግልጽ የሰማነው ነገር እስካሁን የለም። የኛ ስጋት እነርሱን አስሮ ለማስቀመጥ እንደ ሰበብ እየተጠቀሙበት ያሉትን ምክንያት ነው አሁን የሚናገሩት። ማንም ከቁም ነገር ሊቆጥረው የሚችል አንዳችም የረባ ክስ አልተመሰረተባቸውም።
የጋዜጠኞች ደህንነት ተሟጋቹ ቡድን ሲፒጄ የኢትዮጵያ ባለስልጣናት አሁኑኑ እስረኞችን እንዲለቅ ጠይቋል። ከታሰሩት 11 ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅአገኘሁ፣ በፍቃዱ ኃይሉ፣ ማህሌት ፋንታሁንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን አስታውቋል። ከነዚህ ውስጥም በጣም በቅርቡ ከእስር የተፈታውን ጋዜጠኛ እስክንድር ነጋ ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ ወንሸት ሞላ፣ አዲሱ ጌትነት፣ ስንታየው ቸኮልና ተፈራ ተስፋይም አብረው ታስረው ይገኛሉ። የድርጅቱን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ከዚህ ቀደም ከመንግስት ኮሚኒኬሽን ጉዳዩ ጽፈት ቤት ወይም ከሚኒስትሩ ከራሳቸው መረጃን እንደሚያገኙ ገልጸው አሁን ግን እምብዛም የሚያረካ ነገር እንዳላገኙ ይናገራሉ።
You know, we deal through the Minister of Information and the Ministry itself.
ላገኛቸው ትላንት ሞክሬ ነበር፣ እንደገናም ሞክራለሁ። ኮማንድ ፖስቱንም አግኝተን የሆነ ሰው ለማነጋገር እንጥራለን። ነገር ግን የሰብአዊ መብቶችና የፕሬስ ነጻነት ተሟጋች ድርጅቶች ግንባር ገጥመው ወይንም ኃይሎቻቸውን አስተባብረው የኢትዮጵያ ባለስልጣናት እያደረጉ ያሉትን ነገር ጨርሶ ተቀባይነት የሌለው መሆኑን እንዲገነዘቡት ለማድረግ በሚያስችል ሁኔታ ድምጾቻቸውን ማሰማት አለባቸው። እናም ያስቸኳይ ጊዜ አዋጁን ጋዜጠኞችንና ሌሎችንም ለማዋከብ ለማንገላታት እንደ መሳሪያ መጠቀም ጨርሶ ተቀባይነት ያለው አድራጎት አይደለም።
ከታሳሪ ቤተሰቦች ያገኘነው መረጃ እንደሚያሳየው እስረኞቹ ዛሬ በንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ጎተራ ፔፕሲ የተባለ በሚጠራው የማህበረሰብ ፖሊስ መምሪያ ውስጥ እንደሚገኙ ገልጸውልናል። በትላንትና ሁለት እስረኞቹን የጎበኙ ወዳጆቻቸው ለአሜሪካ ድምጽ እንደገለጹት በዚህ ፖሊስ ጣቢያ በተለይ በወንዶቹ ታሳሪዎች የሚገኙበት ክፍል ከሰበታ አካባቢ ታፍሰው የገቡ ወደ 80 የሚጠጉ እስረኞች እንደሚገኙበትም ገልጸውልናል። በሌላ በኩል በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሰረተባቸው ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። በተጨማሪም በባህር ዳር ከተማ ውስጥ በአንድ ላይ የነበሩ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለሙያዎች በአጠቃላይ 19 ሰዎች ከቅዳሜ መጋቢት 15 2010 ዓ.ም ጀምሮ በባህር ዳር ከተማ በፖሊስ ጣቢያ ውስጥ መታሰራቸውን ወዳጆቻቸውን ጠቅሰን በትላንትናው ዕለት መዘገባችን ይታወሳል። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰራቸው በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ምሽት ለጣቢያችን መግለጹን መዘገባችን ይታወሳል። በዛሬው ዕለትም የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮን በእጅ ስልካቸው ላይ ደውለን ልናገኛቸው ሞክረን ነበር፣ አልተሳካልንም። እንዲሁም በጽህፈት ቤታቸው በኩል መረጃን ለማግኘትና የኢትዮጵያ መንግስት በእነዚህ በእስረኞቹ ጉዳይ ምላሹ ምን እንደሆነ ለመጠየቅ ሙከራ አድርገናል ነበር፣ አልተሳካልንም። ሙከራችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለሙያዎች በአጠቃላይ 19 ሰዎች ዛሬም ታስረው እንደሚገኙ ያነጋገርናቸው ሰዎች ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት።
በትላንትናው ምሽት ያነጋገርናቸው ሰዎች ለአሜሪካ ድምጽ እንደገለጹት ወደ 19 የሚጠጉ የተለያየ የዩኒቨርሲቲ መምህራን፣ ጋዜጠኞች እና እንደዚሁም ደግሞ ሌሎች ግለሰቦች በተለይ ደግሞ በማህበራዊ ጉዳይ ላይ በጣና ሐይቅ ላይ የተከሰተውን የእምቦጭ አረምን ለማስወገድ በተለያየ መልኩ ማህበራዊ ኃላፊነታቸውን ሲወጡ የነበሩና በመጨረሻም የአማራ ክልል ያሉ የህብረተሰብ ክፍሎች ከፍተኛ በደል እንደዚሁም የኢኮኖሚ ተጠቃሚነት የላቸው በሚል በአንድ ላይ ለአማራ ወኪል ያስፈልገዋል ብለው ፓርቲ ለመመስረት ሲንቀሳቀሱ ቆይተው ምርጫ ቦርድም አንድ ፓርቲ ለመቋቋም የሚያስፈልገው መስፈርት ይዘው እንዲመለሱ ነግሯቸው እሱን ለማሟላትና ፊርማ ለማሰባሰብ በባህር ዳር ከተማ ተገኝተው ስብሰባቸውን ካጠናቀቁ በኋላ በጣና ዳር እራት እየበሉ ባለበት ወቅት መታሰራቸውን መዘገባችን ይታወሳል። ከነዚህ መካከል አንዱ ግለሰቦቹ የታሰሩት የአስቸኳይ ጊዜ አዋጁን በመጣሳቸው ሳይሆን በያዙት ዓላማ ነው ብሎ እንደሚያምን ገልጾልናል።
እስረኞቹ በአሁን ወቅትም በባህር ዳር ከተማ 9ኛ እየተባለ በሚጠራ ፖሊስ ጣቢያ ውስጥ እንደሚገኙም ነግሮናል። ሌላው ወጣት ከታሰሩት ግለሰቦች ውስጥ አብዛኞቹን እንደሚያውቃቸው ገልጾ ያስቸኳይ ጊዜ አዋጁን በሚጥስ መልኩ የፈጸሙት ነገር የለም ይላል። ምናልባት የተነሱበት ዓላማ ትኩረት ውስጥ ከቷቸው ካልሆነ በስተቀር ብሎናል።
ከአማራ አቀፍ እንቅስቃሴ አንጻር ያላቸው ዓላማ በሌሎች ወገኖች ላይ ወደድ ይችላል። በተለይ አማራ አቀፍ እንቅስቃሴ የሚያደርጉ አካላት ከመአሃድ ጀምሮ በፖለቲካ አካሄድ ከመአሃድ ጀምሮ ያው ያለውን ነገር እናቃለን። በታሪክ እኛ ባንኖርም በወቅቱ የአማራ አቀፍ እንቅስቃሴዎች በልዩ ትኩረት ውስጥ እንደሚሆኑ እናውቃለን እና ከዛ ጋር የተያያዘ እንደሚሆን ምናልባትም የአስቸኳይ ጊዜ አዋጁን ከመጣስ ከምን ሳይሆን በእኔ ቢለረዳት ይህንን እንቅስቃሴያቸውን አስቀድሞ የመገደብ ነገርም እንደሆነ ነው እንግዲህ በእኔ መረዳት የምረዳው። ዓላማቸው ፍጹም ሰላማዊ ትግል እንደሆነ በጣም እርግጠኛ ነኝ። ደግሞ ፍጹም ሰላማዊ ናቸው። ዩኒቨርሲቲ ምሁራን ናቸው፣ ጠበቃዎች አሉ፣ የቤተሰብ ኃላፊዎች ናቸው። ግን የዘርፋቸው በመንግስት መስሪያ ቤቶች የሚሰሩም አሉ። ምንም ይህ ዩኒቨርሲቲዎች መንግስት መስሪያ ቤት ናቸው እና ህጋዊ የሆኑ የልማት የበጎ አድራጎት ማህበራትም ይኖራሉ። ለምሳሌ ዶክተር ደሳለኝ የጸረ እምቦጭ ማህበርን በህጋዊነት የሚመራ ኃላፊነት ያለው ሰው ነው። ሌሎችም እንደዚሁ እና ምንም የተለየ ሰላማዊ ያልሆነ እንቅስቃሴ ውስጥ የሚገቡ አሉ ብዬ አላምንም እስከማውቃቸው ድረስ።
ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪው አቶ ፍሳህ ተክሌ በባህር ዳር ከተማ የታሰሩት 19 ሰዎች ጉዳይ የኢትዮጵያ መንግስት ለዴሞክራሲና ለሰብአዊ መብት ጥያቄዎች ትንሽ እንኳን ክፍት ሜዳ እንደሌለው ማሳያ ነው ብለውታል።
ሰዎች እንግዲህ ፖለቲካ ፓርቲ ለማቋቋም ፈቃድ አግኝተው የህገ መንግስት የተፈቀደ መብት ኤክሰርሳይዝ የሚያደርጉበት ጊዜ ላይ በጣም ቫዮለንት በሆነ ሁኔታ ነገር የተደረገባቸው እና እሱ ቢሆን ከፍተኛ ሰብአዊ መብት ጥሰት ነው። ሁለተኛ ደግሞ ዛሬ ባወጣነው እንደገለጽነው ደግሞ የአስቸኳይ ጊዜ አዋጁ ምናልባትም ከረዥም ጊዜ በበለጠ ሁኔታ ፖለቲካ ማዕቀፉን በሚያጠብ መልኩ በጣም ጥላንጭል እንዳያስገባ በሚያደርግ መልኩ የሚዘጋ ህግ እንደሆነ ነው የሚያሳየው። ገና እንግዲህ ለማቋቋም ያሰቡ ሰዎች ናቸው እንደዚህ አይነት ነገር ገና ከጠንቅሶ ያጋጠማቸው።
የእስረኞቹን ጉዳይ በተመለከተ የአማራ ክልልን ምላሽ ለማግኘት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን ይዘን ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ቅዳሜ ምሽት በዩናይትድ ስቴትስ በሜሪላንድ ግዛት በባህር ዳር ለሚገኙ የሁለተኛ ደረጃ አዳጊ ሴቶች የትምህርት ወጪ ይሸፍን ዘንድ የገቢ ማሰባሰቢያ ተዘጋጅቶ ነበር። የገቢ ማሰባሰቢያውን ያዘጋጀችው የወዲት ደነቀው ስትሆን ባሳለፍነው ዓመት በዩናይትድ ስቴትስ በተዘጋጀው የቆንጅና ውድድር ላይ ሚስ ኢትዮጵያ ኢን ዩኤስኤ ኢትዮጵያዊቷ ቆንጆ በዩናይትድ ስቴትስ አሸናፊ ናት የሚል ስያሜን አግኝታለች። በምሽቱ ከገንዘብ ማሰባሰብ ባሻገር ኢትዮጵያ በሚገኙ አዳጊ ሴቶች ዙሪያ ውይይትም ተደርጎ ነበር። መስታወት አራጋው በገቢ ማሰባሰቢያው ምሽት ተገኝታ ተከታዩን ዘግባለች።
የገቢ ማሰባሰቢያ ምሽቱ የተዘጋጀው በሚስ ኢትዮጵያ 2017 ዮዲት ደነቀው ነበር። ዮዲት ከአምስት ዓመታት በፊት ነው ወደ ዩናይትድ ስቴትስ የመጣችው። በኢትዮጵያ በአስተዳደር ሙያ የመጀመሪያ ዲግሪዋን፣ በዩናይትድ ስቴትስ ደግሞ የከፍተኛ ዲግሪዋን በሂሳብ ስራ አጠናቃለች። በዚህ በዩናይትድ ስቴትስ በዚሁ ሙያዋ በማገልገል ላይም ትገኛለች። በባህር ዳር ከተማ የሚገኘውንና የሁለተኛ ደረጃ ትምህርቷን ባጠናቀቀችበት ትምህርት ቤት በአሁኑ ጊዜ በትምህርት ገበታ ላይ የሚገኙ አዳጊ ሴት ልጆችን በትምህርት ለማጠንከር ዋነኛዋ ዓላማዋ ዝግጅቱን እንዳዘጋጀች ትናገራለች።
መጀመሪያ ይህንን ዝግጅት ከማድረጌ በፊት የትምህርት ቤቱን ርዕሰ መምህር ካናገርኩ በኋላ ትምህርት ቤት ውስጥ ምን አይነት ችግር ነው ያሉ ወይም ደግሞ ምን ያክል ተማሪዎች አሉ ሴቶች አላማዬን ካስረዳውና ራሴን ካስተዋወቅኩ በኋላ እነሱ ሙሉ ያለውን ኢንፎርሜሽን እንዲሰጡኝ ጠየቅኩ። እነሱም ሰጡኝ። ትምህርት ቤት ውስጥ ሶስት አይነት ችግር በተለይ ያለባቸዋሉ፣ ከኤች አይ ቪ ቫይረስ ጋር የሚኖሩ እንዲሁም ደግሞ ወላጅ አልባ የሆኑ እንዲሁም የአካል ጉዳተኛ ተማሪዎች አሉ። እነዚህን ሶስት ተማሪዎች እንደዚህ በሶስቱ ዙሪያ ላይ ያሉ ሆኖ ሴት ተማሪዎችን ለመርዳት ነው። ወደ 500 የአካል ጉዳተኛ ተማሪዎች፣ ወደ 15 ከኤች አይ ቪ ቫይረስ ጋር የሚኖሩ እንዲሁም ደግሞ ወደ 45 የሚሆኑ የአካል ጉዳተኛ ተማሪዎች አሉ። እኔ ከእነዚህ ውስጥ ያሉት ነው። እንግዲህ በተቻለ ያው እንደሚገኘው የገቢ ማሰባሰቢያ የሚገኘው ገንዘብ የትምህርት ቤት ቁሳቁስ እንዲሁም ደግሞ የትምህርት ቤት ክፍያ እንዲሁም በዕለት ተዕለት ትኖራቸው ምግብ ሊሆን ይችላል። ለምሳሌ ድጋፍ የሚውል ነገሮችን ለነሱ ድጋፍ ለማድረግ ነው ያሰው።
ሚስ ኢትዮጵያ ኢን ዩኤስኤ ኢትዮጵያዊቷ ቆንጆ በዩናይትድ ስቴትስ የቁንጅና ውድድርን ለተከታታይ 2 ዓመታት ካዘጋጁት መካከል ናትናኤል ጸጋዬ አንዱና ዋነኛው ነው።
እኛ ዋና የኦርጋናይዜሽን አላማ ቁንጅና ብቻ ነው። ቢቲ ዊዝ ፐርፐዝ ነው የምንለው። ያው አላማ ያለው ቁንጅና ነው። እንግዲህ ይሄ አላማ ያለው የቁንጅና ውድድር ሁልጊዜ ይህን ፕሮግራም ነው እንግዲህ የሚፈልገው። ይሄ ፕላትፎርም ዋን ይሄ እንግዲህ እያንዳንዱ ተወዳዳሪ እንደዚህ አይነት ቁንጅና ውድድር ላይ ሲገባ የራሱ የሆነ ከዚህ ከቁንጅና ውጪ ያለው በህብረተሰቡ ወይም በኮሚኒቲ ውስጥ ይሰራል ብለን የምንገምተው ወጣቶችን በተመለከተ፣ ህጻናቶችን በተመለከተ፣ ደካማዎችን በተመለከተ ሊሰሩ የሚችሉትን አስተዋጽኦ ፕላትፎርም የሚደግፍ ነገር ነው። ያንን አያይዘን ነው እኛ ሁልጊዜ ተወዳዳሪዎቻችን ለእንደዚህ አይነት ፕሮግራም ተወዳዳሪ እንዲሆን የምንገፋፈው። እና ዮዲትም እንግዲህ ከእነዚህ ውስጥ አንዱ የነበረች እና በዘንድሮ የሚስ ኢትዮጵያ ሴ 2017 ያሸነፈች ተወዳዳሪ ናት። እና ጥሩ የሆነ የራሷ የሆነ ፕላትፎርም ይዛ ይኸው ዛሬ እንግዲህ እንደዚህ አይነት ቆንጆ ዝግጅት እያዘጋጀች ነው ያለችው። እኛም እንግዲህ ይህም ፕሮግራም የምንፈልገውም ስለሆነ እንደ ኦርጋናይዜሽንም ደግሞ የምንደግፈውም ስለሆነ የመጣው ህብረተሰብ በዚህ አጋጣሚ በጣም የምናመሰግን ነው።
ሶፊያ አቡሸት የሚስ ኢትዮጵያ ኢን ዩኤስኤ የቁንጅና ውድድርን በማስተባበር ለ2 ዓመታት ሰርታለች።
ይህንን ቁንጅና ውድድር በመጠቀም መልካምና በጎ ነገር በማድረግ ላይ ትገኛለች እና በዚህ በጣም የሚስ ኢትዮጵያ ቲም በጣም ደስተኛ ነው እና ልናመሰግናት እንወዳለን። ይሄ ደግሞ ለሚቀጥሉ ተወዳዳሪዎች ወይም ለሚቀጥለው ክራውን አሸናፊዎች ይህ ነገር ተምሳሌት እንደሚሆን ተስፋ እናደርጋለን።
በምሽቱ የገቢ ማሰባሰቢያ ዝግጅት ላይ የተለያዩ ሙያተኛ ሴቶችን በትምህርት በማጠናከር ዙሪያ ልምዶቻቸውንና ሀሳቦቻቸውን አካፍለው ነበር። ተዋናይ ገጣሚና አዘጋጅ አለምጻይ ወዳጆ አንዷ ነበረች።
ሶስት ተቋማትን ስናቋቁም እንገኛለን። ኢንስቴድ ኦፍ ከስር ያንን ነገር ከስተን ልጆቹ ተምረው የተሻለ ህይወት እንዲኖሩ በመመኘትና ያንን በማድረግ ቋንጣ ማለት ነው። እና አንዳንድ ጊዜ የምናይበትን ብሩህ ተስፋ ለማዳበር የሚረዱ በተለይ ሴት ተማሪዎች ወደ ተሻለ ዓለም ውስጥ እንዲገቡ ለማድረግ ባህላችን ገና የዳበረ ባለመሆኑ በልጅነት ለዛ እድሜ ላይ ልጆች ትምህርታቸውን እያቋረጡ እንዲያገቡ ወደማይፈልጉት ህይወት እንዲገቡ በመደረጉ የሚደርሰው ሰቀቀ ነው።
በዩናይትድ ስቴትስ ዓለም አቀፍ ተጽዕኖን ማጠናከር በተሰኘ ተቋም ውስጥ ዋና ስራ አስፈጻሚና በዲያስፖራ የሴቶች ትምህርት ማጠናከር ዙሪያ የሚሰሩት ዶክተር ጂማሲያ ሆይል አፍሪካ የሚገኙ አዳጊ ሴቶችን በትምህርት ማጎልበት እንደሚገባ ይናገራሉ።
I am very supportive of Yodit's initiative to empower young girls.
ዮዲት የጀመረችውን በኢትዮጵያ ወጣቶች ሴቶችን በትምህርት የማጠናከር ስራ እንቅስቃሴ በእጅጉ ደግፋለሁ። ከዚህ ቀደም እንደምናውቀው ሴቶች ያለድማያቸው ይዳራሉ ወይም ደግሞ ከዳር ሳይደርሱ በተለያዩ ምክንያቶች ትምህርታቸውን ያቋርጣሉ። ከ60 እስከ 65 ሚሊዮን ሴት ልጆች በዓለም አቀፍ ደረጃ ከወንዶች ዝቅ ተደርገው በመታየታቸው ምክንያት የትምህርት እድል የማግኘት እድላቸውም በእጅጉ የመነመነ ነው። የተማሩ ሴቶች ደግሞ ከወንዶች እኩል ዓለማችንን የመቀየር ጉልበት አላቸው። ስለዚህም ይህን ዓላማ ሁሉም ሰው ሊደግፈው ይገባል። ሁላችንም በምንችለው ሁሉ ሴት ልጆችን በትምህርት ካጠናከርን ማህበረሰባችንንም እናጠናክራለን የሚል እምነት ነው ያለኝ።
ከገቢ ማሰባሰቢያው ጎን ለጎን በተደረገው ምክክር በኢትዮጵያ የሚገኙ አዳጊ ሴቶች ትምህርት ላይ ትኩረት ተሰጥቶት ነበር ያመሸው።
Evakishin bawakut betishin konjit anchin beye konjit anchin beye ntawe kobliye konjit ev ቤትሽን ቆንጂት አንቺን ብዬ ቆንጂት አንቺን ብዬ ልምጣወይ ኮብልዬ Evakishin bawa kut betishin konjit anchin beye konjit anchin beye len tawe kobliye konjit evakishin konjit evakishin bawa kut betishin konjit anchin beye konjit anchin beye len tawe kobliye
በፌስቡክ ዝግጅታችንን የምትከታተሉ በርካታ አድማጮቻችን አስተያየት እየሰጣችሁ ነው። ደሬ ፈለቀ ሰው ባገሩ መኖር አይችልም ወይ ሲል አስተያየቱ ሰጥቷል። በመጀመሪያው ዘገባችን ስለ እስረኞች የዘገብነውን በተመለከተ የሰጠው አስተያየት ነው። አንዳንዶቻችሁ ደግሞ ስለ ሚስ ኢትዮጵያ በዚህ ሰዓት ስቴት ኦፍ ኢመርጀንሲ ታውጆ ትናገራላችሁ ወይ ብሏል። ዝግጅታችንን ከመጀመሪያው ጀምሮ ያልተከታተሉ ይሆናሉ። የኔ ንጉሱ ነው የሚባሉት በመግቢያዎቻችን ላይ በኢትዮጵያ ያሉትን ወቅታዊ ጉዳዮች ዘግበናል። ቀጥለን ደግሞ ወደዚህ መጥተናል። ሌሎችም አስተያየት የሰጣችኋሉ። አስተያየቶቻችሁን ስለሰጣችሁን እናመሰግናለን።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያብረው ነበር። የምሽቱ ስርጭት መሐንዲስ
ሱለይማን ነበር አብሮን የነበረው።
ሙዚቃ በመምረጥ ያው ራስሽ ጽዮን ነሽ። ዲጄ ዛሬ ያለ
ዲጄ ፋቱ ነው ከታች ላከልኝ።
እሺ፣ ለኔ ደግሞ መስታወት አራጋው ነበርኩ። ያው ራስሽ እናስተዋውቂ።
ጽዮን ግርማ አብረን ነበርን። ከመስታወት ጋር ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
ለነገ ጉዞ እንገናኝ።
Evakishin bawa kut betishin konjit anchin beye konjit anchin beye den tawe kobliye Aukashin da hunjin ne le taskefi
shy to shim the talfi. Sit much is a cabber, session is a teji. Yet it been my genet, my jay satirity. Yet it been my genet, my jay satirity.